ባለፈው መጋቢት 1 ለ157 ተሳፋሪዎች ልቀት ምክንያት የሆነው የቦይንግ 737 ማክስ 8 በሽፍቱ አቅራቢያ ማውደቅ ጉዳይ አሁንም እያነጋገረ ነው። ያደጋው ተጎጂ ቤተሰቦች አባላት ባለፈው ሳምንት በዩናይትድ ስቴትስ የተወካዮች ምክር ቤት ተገኝተው የሰጡትን ቃል እንዲሁም ከጥቂት ሳምንታት በፊት ጄቱን የሰራው ኩባንያ ቦይንግ ኢትዮጵያ ቀደም ሲልም ኢንዶኔዥያ ውስጥ በደረሱ ተመሳሳይ አደጋዎች ለተጎዱ የ100 ሚሊዮን ዶላር መርጃ እሰጣለሁ ያለበትን ዜና አስመልክቶ ተጎጂ ቤተሰቦችና አንድ የሕግ አማካሪ የሰጧቸውን ምላሽ አካተተ ቅንብር ነው። ተከታዩ አሉላ ከበደ።
ዘካሪያስ አስፋው ሸንቁጥ እባላለሁ። ተወልጄ ያደኩት የተማርኩትን ኢትዮጵያ ውስጥ ነው። የምኖረው ኦሌታ ምትባል ከተማ ውስጥ፣ የምሰራው ደግሞ ሌኔክሳ ውስጥ ነው። ካንሳስ ሲቲ ስቴቱ ካንሳስ። ወደዚህ ሀገር ከመጣሁ 5 ዓመት ሆኖኛል። በስራ ምክንያት ነው የመጣሁት።
ስሜ ሼክስፒር ፈይሳ ይባላል። በሲያትል ከተማ የህግ ጠበቃና አማካሪ ነኝ። በኢትዮጵያ አየር መንገድ በረራ ቁጥር 302 ላይ በደረሰው አሳዛኝ አደጋ የሟቾች ቤተሰቦችን በመወከል ቦይንግንና ሌሎችንም በዚህ ጉዳይ ተያያዥ ያላቸውንና ጥፋተኛ ናቸው ብለን ያመናቸውን ኩባንያዎች ወደ ህግ አቅርበን ለቤተሰቦች ፍትህ ለማግኘት ጥረት እያደረግን ነው በአሁን ሰዓት።
እሺ፣ አቶ ሼክስፒር ፈይሳ፣ አቶ ዘካሪያስ አስፋው፣ እንግዶቼ ሁለታችሁንም ለጊዜያችሁ አመሰግናለሁ። መንደርደሪያውን ላስቀድም። ባለፈው መጋቢት 1 2011 ዓ.ም ከአዲስ አበባው የቦሌ አውሮፕላን ጣቢያ በተነሳ ጥቂት ደቂቃዎች ውስጥ ቢሾፍቱ አቅራቢያ የተከሰከሰውና የአውሮፕላኑን ሰራተኞችም ጨምሮ ለ157 ሰዎች ሕይወት መጥፋት ምክንያት የሆነው የበረራ ቁጥር 302 ቦይንግ 737 ማክስ የኢትዮጵያ አየር መንገድ አውሮፕላን አደጋ ጉዳይ ዛሬም ድረስ እያነጋገረ ነው። በተለይ በዚህ አደጋ ሕይወታቸውን ያጡ ሰዎች ቤተሰቦች ለሐዘናቸው መቋጫ ባላገኙበት በዚያ ነው የምንነጋገረው። እስኪ ከሰሞንኛው ዜና እንነሳ። በዚህ አደጋ 3 ልጆቻቸውን፣ ባለቤታቸውንና እንዲሁም የባለቤታቸውን እናት ያጡ በካናዳ የቶሮንቶ ከተማ ነዋሪ ናቸው። ፖል ንንጆርጌ ይባላሉ። ባለፈው ሳምንት ከዩናይትድ ስቴትስ የሕግ አውጪዎች ምክር ቤት አባላት ፊት ቀርበው ቦይንግንና በቁጥጥር ስራው ሊያደርግ ይገባ ነበር ሲሉ ያነሱትን የዩናይትድ ስቴትስ የፌዴራል አቪዬሽን ባለስልጣን ጨምሮ አደጋውንና የደረሰባቸውን የበረታ ሐዘን አስመልክቶ የምስክርነት ቃል ሰጥተዋል።
The Boeing 737 Max crash has killed my wife, my 3 children, my mom-in-law and 341 others.
የቦይንግ 737 ማክስ 8 አደጋ ባለቤቴን፣ 3 ልጆቼን፣ የባለቤቴን እናት እና ሌሎች 341 ሰዎችን ገድሏል።
በምክር ቤቱ አባላት መወሰድ አለባቸው ያሏቸውንም እርምጃዎች ዘርዝረው ጥሪም አቅርበዋል። አቶ ዘካሪያስ፣ እንደ አቶ ፖል ንንጆርጌ ሁሉ እርሶም በዚህ አደጋ ሐዘን ደርሶቦታልና የኒን ሰው የምስክርነት ቃል ሂደት የመከታተል እድል ከነበረው በአደጋው ወንድሙን እንዳጣ ሰው ከኚህ ሰው ንግግር የሚያዛምዷቸው ጉዳዮች ካሉ እስኪ ንገሩን።
አመሰግናለሁ አሉላ። ሳምሃው ፐብሊክሊ ወጥቶ በሕግ አውጪዎች ፊት ቆሞ ያ ሰው ያጣውን ነገር ሲያወራ ወንድሙን እንዳጣ ሰው ቤተሰቦቼንም የወንድሜንም ደግሞ ልጆችና ባለቤቱን ወክዬም ሰማው ነበረ። አንድ ሰው እኛንም ወክሎ እንዳወራ ነው እንደዛ ነው የተሰማኝ። ያው እንግዲህ ሐዘን ደረጃ የለውም። ሁሉም ሰው ባጣው ልክ እንደዛ ያዝናል። እሱ ግን በአይምሮ ላይና በመላ ሕይወቱ ላይ ያመጣውን ተጽዕኖ በተናገረ ልክ እኔን ወክሎ ያወራ ነበር ይመስለኝ የነበረው እና በጣም በጣም ኢሞሽናል የሆነ ሞመንት ነበር ለእኔ። ሕግ አውጪዎቹም ደግሞ ያንን እድል ለተጎጂ ቤተሰቦች መስጠታቸው ትክክል ነው ብዬ አስባለሁ። ከዚህም በኋላ ደግሞ እንደዛ ቢያደርጉ በእርግጥም የተፈጠረውን አደጋና በዛም አደጋ የተጎዱት ሰዎች እነማን እንደነበሩ የተጎዱት ሰዎችን ደግሞ ያጡት ሰዎች ምን አይነት ፔንፉል የሆነ ሐዘን እያሳለፉ እንደሆነ መረዳት ይችላሉ ብዬ አስባለሁ። ይህ አይነትም ነገር ደግሞ እንዳይከሰት ይህንን ነገር መስማቱ አግባብ እንደሆነ ነው የተሰማኝ።
መልካም፣ እርሱም የሚጋሯቸውን ጉዳዮች አንስተዋል። አቶ ሼክስፒር፣ ይሄን ምስክር የመስማት ሂደት የመከታተል እድል አግኝተው ይሆን?
አዎ፣ አሉላ ፖሊን ጆርጌ ለአሜሪካኑ ምክር ቤት ያቀረቡትን የምስክርነት ቃል በደንብ ተከታትየዋለሁ። እንዲሁም ደግሞ የባለቤታቸውን እናት ባል የእሳቸውን አማች ኬንያ አግኝቻቸው ነበረ እና ሟችንም ወንድም እንዲሁ ቤተሰቦችንም የማግኘት እና የማነጋገር እድል ስለነበረኝ የመከታተሉንም እድል አግኝቻለሁ።
የሚያነጋግሩ በርካታ የህግ ጉዳዮች አሉ። ይህ ዩናይትድ ስቴትስ ምክር ቤት የተደረገው የምስክርነት ቃል ሂደት ራሱን የቻለ ነው። በአግባቡ ደግሞ በፍርድ ቤት የሚካሄዱት እንቅስቃሴዎች ለአድማጮች ግልጽ ለማድረግ እርሶም የአቶ ሙልጌታን ዘመዶች አቶ ዘካርያስን እና ቤተሰቦቻቸውን ይወክላሉ፣ ሌሎችንም እንደምትወክሉ ተረድቻለሁ። እስኪ ይንገሩን፣ ይህ ቦይንግ 37 ማክስ የተከሰከሰበት ሁኔታ ተጎጂዎችን ለመርዳት ኃላፊነት ለመውሰድ በሚደረገው ጥረት ምን አንድምታ ይኖረዋል? በእርስዎ እምነት
ይሄ ትልቅ አንድምታ ይኖረዋል? የአሜሪካን የህግ አውጪዎች ምክር ቤት ይህንን ጉዳይ አይቶ እንደዚህ አይነት አደጋዎች እንዳይከሰቱ እንደነ ዘካርያስ ያሉ ቤተሰቦችም ደግሞ እስካሁን ድረስ ያሉበትን ሀዘን እና የልብ ስብራት እንዳይደገም ሌላ ቤተሰብ ላይ እንዳይሆን ትልቅ አንድምታ ይኖረዋል። ኤፍኤ የሚባለው የፌዴራል አቪዬሽን ኤጀንሲ የሚያዩት የሚቆጣጠሩት እነዚሁ የአሜሪካን ኮንግረስ ወይም ምክር ቤቶች ናቸው እና እነሱ ለምሳሌ ይሄንን ስራቸውን ወደ ጎን በመተው አውሮፕላኖቹን ለበረራ ዝግጁነታቸውን ማጣራቱን ስራ ለነጋዴው ወይም ደግሞ ለአምራቹ ካምፓኒ ትተው ራሳቸው በራሳቸው እንዲያጣሩትና ሰርቲፋይ እንዲያደርጉት ያደረጉትን ነገር ወደ ኋላ ተመልሰው ያንን ህግ እንዲከበር ያደርጋሉ። ያ ትልቅ እንደምታ ይኖረዋል። በዛ ላይ ደግሞ የቱ ጋ ነው ይሄ ስህተት ሊፈጠር የቻለው? ምን አይነት አቋራጭ መንገዶችን ነው እንደ ቦይንግ ያሉ አምራች ድርጅቶች የተጠቀሙት? ለምሳሌ እዛው ምስክርነት ቃል ላይ ተነግሮ ነበር ኢንጂነሮች አንዳንድ በከስ ያለ ወይም ደግሞ ወጪ የማያስወጡ አቋራጭ መንገዶችን የተጠቀሙበት ሁኔታ አለ። ያ እንዳይሆን ለወደፊቱ ትልቅ የሆነ እርምጃዎችን በመውሰድ እንደዚህ አይነት አደጋዎች እንዳይደርሱ ያደርጋል። በህጉም በኩል ደግሞ ቦይንግ ኃላፊነት እንዲወስድ በማድረጉ ላይ ትልቅ እንደምታ ይኖረዋል።
መልካም። አቶ ዘካርያስ፣ ቀደም ብዬ እንደጠቀምኩት እርሶ ወንድሙን ነው ያጡት በዚህ አደጋ። ወደዚያ ጥልቅ የሀዘን ስሜት የሚመልስ እንደሆነ እረዳለሁ። ነገር ግን ምናልባትም ይህ ሁኔታ እንዳይከሰት ጥረት ከሚያደርጉ ወገኖች የሚደረገውን ከግምት አስገብቶ የመጨረሻዎቹን ሰዓታት እኚህ ሰው ሲናገሩ ሰምተናል። ልጆቻቸውንና ባለቤታቸውን እንዲሁም የባለቤታቸውን እናት ያጡበትን አጋጣሚ ሲገልጹ እስኪ ይንገሩን ስለ ወንድሞ ስለነበሩት የመጨረሻዎቹ ሰዓታት ምን አይነት አጋጣሚ ነበር?
እሺ፣ ወንድሜ ሙሉ ስሙ ሙልጌታ አስፋው ሸምቆ ይባላል። በእኔና በሱ መካከል ሁለት እህቶች አሉ። በአጋጣሚ ወንድሜን በአካል አግኝቼዋለሁ ማርች 9 እናትና አባቴ ቤት። ወደ ቤቴ ይዤው ሄጄ እኔ ጋድሮ ጠዋት ኤርፖርት እንዳደረሰው መጥቶ እንዲያድር ብጠይቀውም ከእናትና ከአባቴ ጋር ለማደር ወሰነ። ለእናትና ለአባቴ ራት ሰርቶላቸው ራት በልተው እኔም አብሬ ያንን ራት ተጋርቼ ከዛም ደግሞ ነገሱ ስለሚበር በ10 እኔም ደግሞ በ10 ማታ ወደ አሜሪካ መጪ ነበር። ከቤትም ወጣ ብለን ደግሞ በጣም ወደው ማቀርበው ወንድሜ ስለነበረ ከግቢ ወጥተን ያው ቅርበት ያለው ንግግር አድርገን ነበር ከኔ ጋር። በዛ ነው የተለያየ ነው።
ይህ የሚሉን አዲስ አበባ ከተማ ነው?
አዎ፣ አዲስ አበባ። እንደ ታላቅ ወንድም ከግቢ ወጥቶ ቀረብ ብሎ ስለ ህይወቴ ስለ አንዳንድ ነገር አዋራኝ። ጠዋት እንደዋወላለን ተባብለን የተለያየ ነው። ፕሌኑ ክራሽ እስካደረገበት ድረስ እስከ 2:18 ድረስ በኢትዮጵያ ሰዓት አቆጣጠር እያዋራሁት ነበረ። ከዛ ወደ ኤርክራፍት እየሄድን ነው አለኝ። እዛ ጋር በቃ ኮሚኒኬሽናችን። ትንሽ ስለ ሙልጌታ ልንገር። ሙልጌታ የሶስት ልጆች አባት ነው። ባለቤቱ ዮዳር አበባው ትባላለች። የመጀመሪያ ልጁ ሙሴ፣ ሁለተኛ ልጁ ዮዳሄ፣ ሶስተኛ ልጁ ደግሞ አማኑኤል ነው። የ2፣ የ9 እና የ13 ዓመት ልጆች ናቸው። ሶስቱም ወንዶች ናቸው። ሐዋሳ ከተማ ነው የሚኖረው። የክልሉን ውሃ ቢሮ በታማኝነትና በትጋት እያገለገለ ነበር። ወደ ኬንያ የሚሄድ የነበረው ደግሞ ከስራው ጋር ተያያዘ ስብሰባ ነበር። እንግዲህ ያው ኬንያም ሳይደርስ አደጋው አዲስ አበባ ላይ ህይወቱን ወስዶታል። ያንን ተከትሎ ያው ቤተሰቡ በሙሉ ከዛ ቀን ጊዜ ጀምሮ በታላቅ ሀዘን ውስጥ ነው ያለነው። እንግዲህ ይሄን ይመስላል ስለ ሙሉጌታ ያለኝ ነገር።
መልካም መልሶ ያን የሀዘን ስሜት ለማምጣት ወይም በዚያ ደቂቃ ውስጥ መልሶ እንዲያልፉ ሳይሆን ከእርሶ ገጠመኝ ዛሬ ከሚደረጉት እንቅስቃሴዎች ጋር ለማዛመድ ነው። አቶ ሼክስፒር ከዚሁ ከህግ ጉዳይ ጋር እንቆይና እርሶ የሚወክሏቸው ደንበኞች ስላሉት የደንበኞቹ ፍላጎት እዚህ ውስጥ ከግምት እንደሚገባ ግልጽና አድርግና ይህ ደጋግመን የምናነሳው የአውሮፕላኖቹ አምራች ኩባንያ በኢትዮጵያና ከዚያ ቀደም 4 ወራት በፊት ኢንዶኔዥያ ውስጥ በተመሳሳይ ለደረሰው የበርካታ ሰዎች ህይወት የጠፋባቸው የአውሮፕላን አደጋዎች ጉዳት ለደረሰባቸው ሰዎችና ማህበረሰቦች ጭምር ይላል አውሮፕላኖቹ የተከሰከሱባቸው አካባቢዎች ጉዳት ደርሶባቸዋል የሚባሉ ማህበረሰቦችንም መርጃ የሚውል $100 ሚሊዮን መመደቡን አስታውቋል። ይህን ገንዘብ መስጠቱን የፈቀደው በመከሰሱ እንዳልሆነም ቦይንግ ይፋ አድርጓል። ነገር ግን የተለያዩ ምላሾች እየተሰጡ ነው። የቦይንግ በራሱ የወሰደው ይህ እርምጃ አዎንታዊ ነው? ያበረታታል? ምንድን ነው የእናንተ ምላሽ?
አቶ ሼክስፒር ፈይሳን ይዞ አሉላ በሌላ ዝግጅት ይመለሳል። በነገራችን ላይ አቶ ሼክስፒር እና ደንበኛቸው አቶ ዘካሪያስ በዩናይትድ ስቴትስ ፌደራል አቪዬሽን አስተዳደር ላይም ክስ ለመመስረት ማቀዳቸውን ትናንት ለቪኦኤ ተናግረዋል።